ስለዚህ በዚህ መልክ ማለፋችን ኢትዮጵያውያን በዚህ መልክ ማለፋችን የእግዚአብሔር ተቃራኒ ነበር። እግዚአብሔር ለእርሱ በመታዘዝ እርሱ ለሰው ልጆች በምድር ላይ ያስቀመጠውን የሕጉን ቀመር በመከተል እንድንባረክ ነበር። እንዲያውም እግዚአብሔር ኢትዮጵያን እንደሚወዳት በመጽሐፍ ቅዱስ ውስጥ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ እንደተናገረ ማለት ነው። ሌሎችም ደግሞ ስለ ኢትዮጵያ የተገለጹ ሀሳቦች አሉ። እግዚአብሔር በእኛ ላይ ባለፉት ምቶችም እንደጠቀስኩት ትኩረት እንዳለ እንመለከታለን። እንድንባረክ ነበር። ነገር ግን በአመጻችንና በተለይ በእርስ በርስ መገፋፋት በረከታችን የደፋን ሰዎች ቢኖር እንደኛ ያለ የለም። እርስ በርስ ብንደጋገፍ፣ እርስ በርስ ብንተባበር፣ እርስ በርስ በቅንነት አብረን ለመኖርና ለመስራት ብናስብ ከማንም በላይ የእግዚአብሔር በረከት ለእኛም የታዘዘ ነበር። ለሌሎች የታዘዘው ለእኛም ታዟል። እግዚአብሔር ደግሞ እንደ ቃሉ በቃሉ ታማኝ ነው። እንደ ተናገረው ያደርጋል፣ እንዳሰበውም ይፈጽማል። ለሚታዘዙት እግዚአብሔር በረከትን ያዛል። ስለዚህ ይሄንን ቅንነት እኛ እርስ በርሳችን ታግብረን ቢሆን ኖሮ ዛሬ የአሜሪካ፣ የእንግሊዝ እነዚህ አገሮች ሁሉ ከእኛ በኋላ የመጡ ናቸው። የእግዚአብሔር በረከት በጥንት በምትታወቀው ምድር ዝናዋ፣ ገናናነቷ፣ ክብሯ፣ ምስክርነቷ ባለባ ወጣ ነበረ። ጥንት እንደዛ ነበረ። የክርስትና ጀማሪ ከሆኑት አገሮች አንደኛዋ የመጀመሪያዋ ከመጀመሪያዎቹ አገር አንዷ ኢትዮጵያ ናት። ጌታ እግዚአብሔርን በማስተናገዳችን ምክንያት በእግዚአብሔር ፊት ሞገስ አግኝተን ነበር። ስሙን በመጥራታችን እግዚአብሔርም ደግሞ እኛን አስቦናል። ነገር ግን ያንን በቅንነት ብንቀጥል ኖሮ ዛሬ በዚህ ቦታ ባልነበርን ነበር። ዛሬ የነ አሜሪካ፣ የነ እንግሊዝ፣ የነ ጃፓን ቦታ የእኛ ቦታ በሆነ ነበረ፣ ወይም ከነዛ ከጠንካራዎቹ እንደ አንዱ እንታወቅ ነበረ። ስለዚህ በገዛ እጃችን የደፋነው በረከት እጅግ ብዙ ነው። በቅንነት ጉድለት ምናልባት ሌሎችን አገሮች ለመጉዳት ወይም ለመውረር የማንነሳ አገር ሁል ጊዜ ራሳችን ለመከላከል የምናስብ ብንሆንም እርስ በርሳችን ግን ቅን አይደለንም። አንዱም የጎዳን ይሄ ነው። አንዱ በጣም የጎዳን በእርስ በርስ መካከል ያለው የቅንነት ጉድለት ነው። ሌሎች ደግሞ እግዚአብሔርን በአግባቡ ባያውቁና ባያመልኩም እርስ በርሳቸው ቅኖች ስለሆኑ የምድርን በረከት እየበሉ ነው። ቅድም እንዳልኩኝ ይሄ ክፉ ነገር፣ ቅንነት የጎደለው ነገር በሰዎች መካከል እንዳይንሰራፋ መንገድን የሚዘጉበትን ሕግ ሰርተዋል። በሕጋቸው፣ በአካሄዳቸው፣ በአስተዳደራቸው ሁሉ አስቀምጠዋል። ሰዎች የማይገፋፉባት ምድር እንዳይሆን ሁሉም በሕግ ተጠያቂ፣ ሲያጠፋ በሕግ እንዲጠየቅ፣ በጎ የሰራ ደግሞ በስን በነጻነትና በስርዓት እንዲኖር የተጠቃሚ እንዲሆን የሚያደርግ ሕግ በቅንነት አውጥቷል። ለዛም ሕግ ስለሚታዘዙ ለሌባ የማይመች፣ ለአጭበርባሪ፣ ለአስመሳይ፣ ለወንበዴ፣ ለዘራፊ የማይመች ሀገር ሆኗል የምዕራባውያን ሀገር። ሌሎቹም እያደጉ ያሉት ሀገሮች ማለት ነው። እኛ ግን በመሀከላችን ይህን ነገር ማድረግ አቅቶናል። በአንደበታችን ጌታን እንደው ለማሸነፍ እየጣርን ያለንም ይመስለኛል። አንዳንድ ጊዜ ልባችን ተንኮለኛ፣ ጠማማ፣ ምቀኛ፣ ክፉ፣ አካሄዳችን በስውር የምናደርገው ወንድምን የሚበድል የሚያሳዝን፣ ግን ደግሞ ፊት ለፊት ደግሞ ጻድቁን ለመታየትና ከማንም የምንበልጥ ክርስቲያኖች፣ የእግዚአብሔር ሰዎች መስለን ለመገኘት የምንሞክር አይነት እንደው እግዚአብሔርን በለበጣ ለማሸነፍ ወይም ልናሳምነው የሞከርን ያለን ነው የሚመስለኝ። አንዳንድ ጊዜ ከእግዚአብሔር የሚሰውር ነገር አለ እንዴ? በስውር እኮ የምንሰራው ሁሉ ነገር። እግዚአብሔር ልብንና ኩላሊትን የሚመረምር አምላክ ነው። እግዚአብሔርን ኮንቪንስ የሚያደርገው ወይም ደግሞ እግዚአብሔር በእኛ ባህሪ እንዲረካ የሚያደርገው እኛ በስውርም ሆነ በግልጽ የምናደርገው በስውር የምናደርገው ሀሳብና ሰው አየም አላየም የምናደርገው አካሄድ እንጂ የምናደርገው ማስመሰል የማይፈይድ ነው። ምክንያቱም እግዚአብሔር መንፈሳዊ ሰዎችን እንኳን እንደሚባርከው ብዙ የመንፈሳዊ ቋንቋ ስለተናገሩ አይደለም፣ በህይወታቸው ለጌታ ክብር ለመኖር ሲቆርጡና በዛም ሲኖሩ ነው። እና እኛ እርስ በርሳችን ማስመሰልን ይዘናል። የማይጠቅም ዞሮ ዞሮ እኮ የማይጠቅመው ነገር እኮ በራሳችን ላይ ተሸክመን እየሄድን ነው አለ። ከዚህ ልቅ ወደ ቅነት ብንመጣ ኖሮ የእግዚአብሔር በረከት በምድሪቱ እኮ መብሰስ በቶሎ በጀመረ ነበር። ለሌላው ጣዖት ለሚያመልከው የታዘዘው በረከት ከእኛ የራቀው ከእኛ ቅንነት ጉድለት ነው። ይህንን ወደዚህ ብንመለስ አንደኛ የምድሪን በረከት እንደ ሌሎቹ እንበላለን፣ ሞገስን እናገኛለን፣ በምድር ላይ የሚያስፈልገውን ለሰው ልጅ የሚሰጠውን ሞገስ። ሁለተኛ ደግሞ የእግዚአብሔርን ክብርና በረከት መንፈሳዊ በረከትንም እናገኛለን። የሁለቱም በረከት ተጠቃሚዎች እንሆናለን። ለኢትዮጵያውያን፣ ለኢትዮጵያ ለሀገሬ እና ለህዝቤ ይህን ነው የሚመኘው። ለአፍሪካም ይህንን ነው የሚመኘው። ከዚህ ከቅንነት ጉድለት ወጥተን ወደ ቅንነት መጥተን እርስ በርሳችን እየተደጋገፍን የምድሩና የሰማዩን በረከት ወደ ምንበላበት መስመርና ጎዳና ውስጥ እንገባ ነው። በዚህ እንደዚህ ነው። እንዲያውም ቅድምም የጠቀስኳትን ትንሽ ጎላላ አርጋት፣ በዘር መገፋፋት የቅንነት ጉድለት ነው። አሁን እኮ ዘረኝነት ማለት ምንድን ነው? የኔ ዘር ይብላ ያንተ ዘር አይብላ፣ የኔ ዘር ስልጣን ያዝ ያንተ አይያዝ፣ የኔ ይማር ያንተ አይማር፣ የኔ ባለጸጋ ይሁን ያንተ ደግሞ እንደዚህ አይሁን፣ እኔ ልብላት አንተ አንስ ተገኝ። በቀጥታም ባይሆን በተዘዋዋሪ ሀሳቡ ይህን ይመስላል። ቅንነት እኮ ካለ የኔም ዘር ይማር ያንተም ዘር ይማር፣ አንተም ሀብታም ሁን ወይ ያንተም ሀብታም ይሁን የኔም ሀብታም ይሁን፣ አብረን ሰንተን እንበልጽግ፣ አንተም በርታ እኔም ልበርታ፣ አብረን እንስራ አብረን እንበልጽግ፣ ክፉን እንቃወም በጎን እንደግፍ፣ በአንተም ዘር ውስጥ ያለው ክፉን እንቃወም በእኔም ዘር ያለውን ክፉን እንቃወም፣ በአንተም ዘር ያለውን መልካሙን እንደግፍ በእኔም ዘር ያለውን መልካሙን እንደግፍ፣ ክፉን ተባብረን እንቃወም መልካሙን ደግሞ ተጋብረን እንደግፍ፣ ከዛ አብረን በጎ የሆነውን ነገር በማድረግ መልካም ለሁላችን ይሁንልን ማለት ነው እኮ። ዘረኝነት የዚህ ተቃራኒ ነው። ቅንነት የቅንነት ጉድለት ነው። በዚህ በዘር ተነስተው በአንድ ሀገር ተነስተው እርስ በርሳቸው ይሄ ቅንነት የሌለውን ትግልና የመጠፋፋት ነገር ያደረጉ ሰዎች ሲጠፉና ሲጠፋፉ እንጂ ሲባረኩ አናይም። ካለፉት ታሪኮች የምናየው አሁንም የምናየው ይሄ ነው። በጣም የሚያሳዝነው ግን ከስህተት መማር አለመቻል ነው። በተለይ አፍሪካ ከስህተታችን መማር አለመቻል ያሳዝናል። እኛም ኢትዮጵያውያን ከስህተታችን መማር አለብን። ያንን ያጠፋው ነገር እያየን አይናችንን ጨፍረን በግትርነት እንዴት እንቀጥላለን? እንዳልጠቀመን ለሌሎችም እንዳልጠቀመ እያየን ለእኛም እንዳልጠቀመ እያየን ዘመናችን በከንቱ በጥፋት እንደባከነ አሁንም ያንን መድገም ማለት ምንድን ነው? አይምሮ ካለን እኮ ወደ ቅንነት እንመለስ። በቅንነት ስንተባበር በአንድ ምድር ያሉት ጎሳዎች፣ የተለያዩ ብሔረሰቦች፣ ህዝቦች ከተባበሩ በፍቅርና በቅንነት ከተስማሙ ሁሉም የበረከት ተካፋይ ይሆናል። አንዱም የበይ ተመልካች አይሆንም። አንዱ ለብቻው የሚበላ አይሆንም። ሁሉም የበረከት ተካፋይ ይሆናል። ሁሉም ከጥፋት ይድናል ማለት ነው። እግዚአብሔር ምድሪንና አገርን በቅነት የሚባርከው አንደኛ ዘረኝነትን በማስወገድ ነው። ዘረኝነት በእግዚአብሔር ዘንድ አስጸያፊ ነገር ነው። ይህ ማለት ይህን ስል ምን ማለቴ ነው? ባህላችንን አናከብር፣ የራሳችንን ማንነት አንቀበል ማለት አይደለም። ያ እግዚአብሔር የፈጠረው ነው፣ እንቀበላለን። እሱን ግን የልዩነት ምክንያት ማድረግ ቆንጆ ቋንቋ እየተናገርን ግን ተቃራኒ የሆነው ነገር እያደረግን አንዱ በሌላው ላይ የጥፋት ነገር ለማድረግ የሚነሳ ከሆነ ይህ ለበረከት አይሆንም። እንዲያውም በአንድ ሀገር ውስጥ አንዱ ስህተት ከሰራ የቅንነት አካሄድ ምንድን ነው? ያ በስህተት የሰራውን ስህተት መድገም ሳይሆን ስህተትን አርሞ የተሻለ ነገር በማሳየት ፋውስ ለሁሉም እንዲመጣ ለማድረግ ይቻላል። ግን አሁን በአፍሪካ ብዙ ጊዜ የሚታየው አንዱ አንድ ድንጋይ ወርውሮ ከሆነ የሚቀጥለው ደግሞ በቀለኛ ሁለት ድንጋይ ይወረውራል። ቀጥሎ የሚመጣው ሶስት ድንጋይ፣ ቀጥሎ ደግሞ የከፋ 100 ድንጋይ ይወረውራል። መጠፋፋቱ በከፋ መልኩ ይቀጥላል። ይሄ የቅንነት ጉድለት ነው። ነገር ግን ቅንነት ሲኖር ስህተትን በበጎ ነገር ማስተካከልና በትክክለኛ መንገድ በህግና በስርዓት በእግዚአብሔር ቃልና እግዚአብሔር ደግሞ ከቃሉ በወጣው ለዓለም ህዝብ ባስቀመጠው ህግ መሰረት ነገሮች እንዲታረሙ ማድረግ ነው። ቂም በቀል፣ ጥላቻ አንዱ አጥፍቶ ከሆነ እሱ ደግሞ በከፋ መልክ ለማጥፋት መነሳሳት የቅንነት ጉድለት ነው። አይጠቅምም። ጥፋቱም ደግሞ ይቀጥላል እንጂ አይቆምም። ቅንነት ቢኖር ኖሮ እንዲህ አይነት ነገር ባልሆነ ነበር። እኛም ኢትዮጵያውያን በዚህ ነገር ላይ ይሄ የዚህ ገፈ ተቀማሾች ሆነን ኖረናል። አሁንም ይሄ ነገር ለመስተካከሉ እርግጠኞች ለመሆን እያንዳንዳችን ራሳችንን እንጠይቅ። በቅንነት ብናስተካክል በረከቱን እንቀበላለን። በቅንነት ማናስተካክል ከሆነ እኛም እንጠፋለን፣ ሌሎችንም እናጠፋለን። መጠፋፋት ይኖራል። የእግዚአብሔር ቃል በገላትያ ምዕራፍ 5 ላይ እንደዚህ ይናገራል። በገላትያ ምዕራፍ 5 ላይ ግልጽ በሆነ ሁኔታ ይላል፣ ወንድሞች ሆይ እናንተ ለአርነት ተጠርታችኋልና። ምዕራፍ 5 ከቁጥር 11 ጀምሮ ከቁጥር 12 ጀምሮ ይቅርታ ከቁጥር 12 ጀምሮ ወንድሞች ሆይ እናንተ ለአርነት ተጠርታችኋልና ብቻ አርነታችሁ ለስጋ ምክንያትን አይስጥ፣ ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ። ይህ እንግዲህ አምላካዊ የሆነ በቅንነት ላይ የተመሰረተ የቅንነት ህግ ነው። እርስ በርሳችሁ እንደ ባሪያዎች፣ ይህ ለቤተ ክርስቲያን የተሰጠ ህግ ቢሆንም ለዓለም ሁሉ የሚሰራ ህግ ነው። በዚህ ህግ ዓለም ብትመራ፣ አገር ብትመራ፣ አካባቢ ቢመራ፣ ሁሉም የዚህ ውጤት መልካም በረከት ተካፋዮች ይሆናሉ። ህግ ሁሉ በአንድ ቃል ይፈጸማልና ይላል ቀጥሎ፣ እርሱም ባልንጀራህን እንደ ራስህ ውደድ የሚል ነው። ነገር ግን እርስ በርሳችሁ ብትነካከሱና ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። ይሄ ለክርስቲያን ወንድሞችና እህቶች የተቀመጠ መለኮታዊ ህግ ቢሆንም ለዓለምም የሚሰራ ህግ ነው። በዓለም ውስጥ በአንድ ሀገር ውስጥ ፍቅር ከጠፋ እርስ በርስ መጠፋፋት ይመጣል። ራስ ወዳድነት ካለ በመጨረሻ ቅንነት አይኖርም፣ እርስ በርስ መጠፋፋት ይመጣል። በጎሳዎች መካከል እንዲህ አይነት ነገር ካለ መጠፋፋት ይኖራል። እንደው ብዙ ጊዜ በጎሳዎች መካከል ከዚህ አይነት የተነሳ እርስ በርስ ሲገዳደሉ፣ በሺ የሚቆጠሩ ሰዎች ሲተራረዱ እናውቃለን። በሌሎች ሀገሮችም እናውቃለን። ነገር ግን እርስ በርሳችን በፍቅር በቅንነት ብንደጋገፍ ኖሮ የመጨረሻ በረከት ይበላ ነበር። እግዚአብሔር በዚህ መሰረት ያንን በረከት ይለቅልን ነበር። ነገር ግን ያንን ባለማድረግ ተጎድተናል። እኛ ኢትዮጵያውያንም ተጎድተናል። ዛሬ እግዚአብሔር እየተናገረ ያለው ለምንድን ነው? ያለፈውን ድክመታችን አጉልቶ ለማሳየት ሳይሆን፣ ነገር ግን ካለፈው ስህተታችን ተምረን ዛሬ በቅንነት የሚገኘውን ምድራዊና ሰማያዊ በረከት እንድንበላ እግዚአብሔር ለኢትዮጵያ ይሄ ዓላማ ስላለ በዚህ ቃል ውስጥ እየተናገረ ነው ያለው። ቅንነት ጉድለትን እየቀጠልን እየገፋን የምንቀጥል ከሆነ ዘመናችን በከንቱ እያባከን የጥፋት ዘመናችንን እየቀጠልን እንቀጥላለን። እኛም እናጠፋለን፣ ሌሎቹን እኛም እንጠፋለን። አይቀሬ ነው። ሌላውን ያጠፋ ራሱ መጥፋቱ አይቀሬ ነው። ይሄ ህግ ነው፣ መለኮታዊ ህግ ነው፣ አይቀሬ ነው። እግዚአብሔር ግን በቅንነት የሚባርኩትን የበለጠ ይባርካል። ሌሎችን ስንባርክ በመጀመሪያ ደረጃ የምንባረክ እኛ ነን። ለሌሎች በቅንነት ስንሰራ ከማንም በላይ ቅንነት ከሚደረግላቸው ሰዎች በላይ ቅንነት ከሚደረግላቸው አካባቢ በላይ አገር በላይ የመጀመሪያ የበረከት ቀማሾች እኛ ነን። እግዚአብሔር በቅንነት የሚመላለሱትን በመጨረሻው በረከት ይባርካልና ለዚህ ነው። ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ። ይሄ ቁጥር 13 ላይ ምዕራፍ 5 ገላትያ ቁጥር 13 ህግ ሁሉ በአንድ ቃል ይፈጸማልና እርሱም ባልንጀራህን እንደ ራስህ ውደድ የሚል ነው። ነገር ግን እርስ በርሳችሁ ብትነካከሱና ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። እንግዲህ ባልንጀራህን እንደ ራስህ ውደድ ሲል እዚህ ላይ ምንድን ነው? ዘረኝነትን መቃወሙ ነው። ማን ነው ባልንጀራ? የእኔ ጎሳ ነው? የእኔ ወንድምና እህት ነው? የሀገሬ ሰው ነው? የዚህ የአዲስ አበባ ሰው ነው ወይ የዋሽንግተን ዲሲ ወይ የሎስ አንጀለስ ሰው ነው? እነዚህ ሁሉ ባልንጀሮቻችን ናቸው። የገዛ እህቴን ወንድሜን በስጋም የተወለዱትን ልጠላ አይፈቀድም። በክርስቶስ ኢየሱስ የተወለዱትን ወንድሞቼና እህቶቼን ደግሞ የበለጠ ማውደድ ይገባኛል። የኔ ጎሳ የኔ ዘር ያልሆነውንም ደግሞ እንዲወድ ባልንጀራ ሁሉንም ነው የሚያጠቃልለው። የአገሬንም ሰው የአገሬ ያልሆነውንም፣ የቅርብ የስጋ ዘመድን የስጋ ዘመድ ያልሆነው፣ የኔ ጎሳ የሆነው ያልሆነውንም። ቅንነት ካለ ለእኔ የሚገባውን የሚመኘውን ለእሱም ይመኛለሁ ማለት ነው። ይህ ከሆነ በመጀመሪያ ደረጃ የሚባረከው እኔ ነኝ። ስለዚህ ዘረኝነት የዚህ ተቃራኒ ነው። እኔ ልብላ፣ አንተ ቁጭ በል፣ እኔ ልግዛ፣ አንተ ተገዛ። ከዚህ በፊት በድለኛል፣ አሁን ደግሞ በከፋ መልኩ ደግሞ አንተን አሳያለሁ። ከዚህ በፊት ግን ያልወጣልህ ያልታወቅ ነበርክ፣ ዛሬ መውጣት አትችልም፣ መሆን አትችልም። ሁለቱም ችግር አለባቸው። በእግዚአብሔር ቤት የኢንፌሪዮሪቲ ኮምፕሌክስም ሱፔሪዮሪቲ ኮምፕሌክስ ሁለቱም በሽታዎች ናቸው። እኛ ወንድማማቾችና እህትማማቾች ነን። በምድር ላይ እንደ ሰው ልጆች እርስ በርሳችን የአዳም ልጆች ነን። አንዱ ለሌላው በጎ ማሰብ አለን። እንደ እግዚአብሔር ሰዎች በቤተ ክርስቲያን ውስጥ ደግሞ በኢየሱስ ክርስቶስ ደም የተዋጀን፣ እርስ በርሳችን ደግሞ በክቡር የኢየሱስ ደም የተዋጀን የነጻ ልዩ ሰዎች ነን። ፍቅሩን የቀመስን እኛ የቀመስነውን ፍቅር ነው ለወንድምና ለእህት የምናሳየው። ታዲያ ይሄ በቤተ ክርስቲያን ላለው በዓለም ላለው ነው። አሁን በዓለም ካሉት ጋር በቤተ ክርስቲያን ከተለወጡት ጋር የምናደርገውን አይነት ህብረት ልናደርግ አንችልም፣ ምክንያቱም ጌታን አልተረዱም። ግን ለእነሱም የሚገባውን ፍቅር እናሳለን። እንዲድኑ እንጸልያለን፣ እናስተምራለን። መልካም የሆነውን አርአያ የሆነውን ምሳሌነታችንን በህይወታችን እናሳያለን። የእኛን ህይወት ሲያዩ በእኛ ህይወት ኢየሱስን አይተው ወደ ኢየሱስ ክርስቶስ እንዲመጡ ይህንን የፍቅርን ተጽዕኖ በዓለም ላይ እናሳድራለን። ከዛ ውጪ ክርስቲያን ነኝ በመንፈስ ቅዱስ ተለወጥኩ፣ እሱ ደግሞ እንደዚህ ያላወቅ ብለን በሌላ ላይ የምንመካና የምንኩራራ ከሆነ ስህተት ነው፣ ወይም የቅንነት ጉድለት ነው። ቅንነት ለሚሞቱት ማዘን ነው፣ ወደ ህይወት እንዲመጡ ለእነሱ መስራት፣ መጸለይ፣ መመስከር ነው። ይሄ ነው ቅንነት። እንግዲህ ይሄ ነው። ስለዚህ ወደ ኢትዮጵያችን ስንመጣ አሁንም እኔ የቀረ ነገር አለ። ወደ ቅንነታችን እንመለስ። ለምንድን ነው በረከታችንን የምናዘገየው? እኔ ተባለ። እኔ በተለይ ይሄንን ስናገር የአሜሪካን የመጀመሪያዎቹ አሜሪካን መስራች አባቶች ፋውንዲንግ ፋዘርስ የሚባሉት በተለያዩ ምክንያቶች ከአውሮፓ ተሰደው በሃይማኖት፣ በፖለቲካ፣ በማህበራዊ ኑሮ ተሰደው አትላንቲክ ውቅያኖስን አቋርጠው በአሜሪካንም በካናዳም የሰፈሩ ማለት ነው። እርስ በርሳቸው ከአንድ ሀገር ወይም በዛ ያሉት ከእንግሊዝ፣ ከአይርላንድ እንደዚህ ቢሆንም ከሌሎችም ከጀርመን፣ ከስዊድን፣ ከተለያዩ ቦታዎች ይህንን በፊት ባስተላለፍኩት መልእክት ነካክቼዋለሁ። ከሁሉ ቦታ የመጡ ናቸው። እንደውም የተለያየ ቋንቋ የሚናገሩ ናቸው እና እንግሊዞች የሚገዟቸው 13 የቅኝ ግዛት ክፍለ ሀገሮች ነበሩ። እንደ ጎረቤታሞች ሆነው እንዳሁኑ በጣም የተጠናከረ የአንድነት አሜሪካ የሚባል መንግስት ያኔ አልተቋቋምም። ግን የአሜሪካን አሁን የተመሰረተው አሜሪካ መሰረት የሚሆኑት ክፍለ ሀገሮች እነዚህ በየራሳቸው ይሄዱ ነበር፣ ግን በሚያስፈልግበት ይተባበሩ ነበር። በኋላ በፕሬዚዳንት ጆርጅ ዋሽንግተን በጣም የታወቀ የጦር ሰው ነበረ። በዛ እንግሊዞች ሲጨቁናቸው ነጻነት ለነጻነት ታገሉ። ያው በእግዚአብሔር ስም ነው የታገሉ። እግዚአብሔር ድልን ሲሰጣቸው ከዛ በኋላ እንዴት አብረን እንተባበር የሚል ነገር ከዛ መሰባሰብ ጀመሩ። ከተሰባሰቡ በኋላ እንዴት እርስ በርሳችን እነዚህ 13ቱ አሁን የአሜሪካ ወደ 52 ስቴት ነው፣ ያኔ ግን 13 እንዴት እናድርግ፣ እንዴት እንተባበር ብለው በቅንነት መመካከር ጀመሩ። እኛ ለብቻው ክፍለ ሀገር ሆነን አገር ሆነን ከምንቀጥል ለምንድን ነው አንድ ሀገር መመስረት የማንችለው? አንዳንድ የሚያያይዙ ነገሮችን ተመካክረን ለምን አናደርግም አሉ። ያንን አብረው የሚተባበሩበትን ስርዓትና ሕግ ለመቀየስ ሲሰባሰቡ መጨረሻ ላይ ለምን አንድነት አንድ ሀገር አንመሰረትም አሉ። በዚሁ መሰረት የሀገር መመስረት የሚቻልበትን የአሜሪካንን አሁን የሚሰራውን ሕገ መንግስት በዛ ሁኔታ ከዛ ምክር ውስጥ የወጣ ነው። መጀመሪያ ጥቂት ክፍለ ሀገራት የሚተባበሩበትን በህግ ማዕቀፍ ለማስቀመጥ የተቀመጡ ሰዎች በኋላ ሀሳባቸውን ቀየሩና እግዚአብሔር ይህንን የቅንነትን ነገር ሲያደርግ፣ ምክንያቱም በውስጣቸው ቅንነት ነበር፣ እግዚአብሔር በመካከላቸው ነበረ፣ ለምን ሁላችን የምንተባበርበትን አንድ ጠንካራ ሀገር ለምን አንመሰርትም አሉ። ተስማሙና ህገ መንግስቱን ሰሩ። ለህገ መንግስቱ ታማኝ ነበሩ። የሚገርመው ነገር ጆርጅ ዋሽንግተን ጦርነቱን ከስምንት አመት በላይ ከተዋጋ በኋላ ከእንግሊዝ ነጻ ካደረገ በኋላ ሁሉንም ያኔ ታዲያ ኮንቲኔንታል አርሚ የሚባል ለሁሉም ስቴትስ ቺፍ ኦፍ አርሚ ወይም ደግሞ የበላይ የጦሩ የበላይ ሆነው ሾማውት ነበረ ከእንግሊዞች ነጻ ለማውጣት ጆርጅ ዋሽንግተን። በቅንነት የራሱን የግብርና ስራ እየሰራ የሚኖር ሰው ነበር፣ ለሀገር የሚቆረቆር ነበር። እና መጨረሻ በዛ ተዋግቶ ጦር በጣም ድንቅ የሆነ የጦር ሰው ነበረ። ካሸነፈ በኋላ ከዛ በኋላ ኃላፊነቱን ወሰደና ወደ እርሻ ቦታው ተመለሰ። አሁን ማውንት ቨርነን የሚባል ቨርጂኒያ ውስጥ ማለት ነው። ከዛ በኋላ ይሄ ሰው ቅን ስለነበረ አሁን ህገ መንግስቱ ሲደረግ ይሄንን ህገ መንግስት ይሄን አንድነት ለማጠናከር ከጆርጅ ዋሽንግተን ውጪ ሌላ ሰው ሊሆን አይችልም አሉና እንደገና እሱ ለማረፍ ሲፈልግ እሱን በዛ መንገድ አመጡ። ከመጣው በኋላ ደግሞ ምን አደረገ? ያንን ጆርጅ ዋሽንግተን በውስጡ ያለውን ቅንነት እዛ ከእሱ ጋር ተባብረው ህገ መንግስቱን ለሰሩ ሰዎች ሁሉ አስተላለፈ። ከዛ ያቺ ጠንካራ ሀገር በእግዚአብሔር ስም ተመሰረተች። አብረው የማይገፋፉባት አድሎ የማይደረግባት ህግና ስርዓት የሚሰራባት ሀገር፣ ሌባ የማይኖርባት፣ ሌባ የሚጠየቅባት፣ ሙሰኛ የሚጠየቅባት ምድር አረጓል። ከዚህም የተነሳ በከፍተኛ ፍጥነት እያደገች ከሁለተኛ ዓለም ጦርነት በኋላ የዓለም ልዕልናውን ከእንግሊዝ ተረከበች። ለዚህ መሰረቱ ምንድን ነው? ቅንነቱ ነው። ያንን የጆርጅ ዋሽንግተንን ቅን የሆነው ቅንነትን በሙሉ የአሜሪካን ሌጋሲ፣ የአሜሪካን ሄሪቴጅ፣ የአሜሪካን ንብረትና ሀብት ውርስ አድርገው ተቀበሉት። አሁንም ራሱ ይሄ የአሜሪካን የፕሬዚዳንት ምርጫው እንደገና አስተዳደሩ ሁሉ ይሄ ሁሉ በዛ ያኔ የተጣለ መሰረት ነው። የእግዚአብሔርን ስም ጠሩ፣ በቅንነት አደረጉ። እግዚአብሔር ደግሞ የእነሱን መስማማት እርስ በርስ መደጋገፍን ሲያይ ምድሪቱን የዓለም ሊያያር ሀገር ተወዳዳሪ የሌላት ሀገር አረገ። ከዚህ የሚማረው ምንድን ነው? አሁን በኢትዮጵያ ምድር ቢሆን ቅን የሆኑ ሰዎች ቦታ አገኙ። ቅኖች አይደገፉ። በሌላ በኩል በገዛ እጃችን እርግማንን እያመጣን ነው ማለት ነው። አሁን እኔ የዚህን አይነት ቅንነት ቅኖቹን የምንደግፍበት ምድር፣ ንጹሆቹን የምንደግፍ ጠንክረው የሚሰሩ ሰዎችን የምንደግፍበት ምድር እንድትሆን ነው። ይሄ ደግሞ ሊሆን የሚችለው ቅንነት ሲኖር ነው። በቅንነት ይደረጋል። አሜሪካኖች በቅንነት መንግስታቸውን መሰረቱ፣ ህገ መንግስታቸውን ደግሞ እንደዚያው ቀመሩ። ከዛ በኋላ መንግስታቸውን በእግዚአብሔር ስም እርስ በርስ በመስማማት ለማስተዳደር በጎ የሰሩትን በማክበር ጀመሩ። አሜሪካ የዓለም ሌላ ያን አገር ለመሆን እግዚአብሔር ይህንን እድል ሰጣት። ቅንነቱን አይቶ እኛ ኢትዮጵያውያን ወደዚህ ቅንነት ብንመጣ እግዚአብሔር ኢትዮጵያን መባረክ አሁን ጀምሯል። ይሄ በረከት ጎልቶ ይመጣና በዓለም ተወዳዳሪ፣ በዓለም እጅግ የሚያስደምም እድገትና በረከት የሚታይባት ምድር ወደ መሆን ትመጣለን። ስለዚህ ቅንነት ለምድር በረከት ያመጣል። እኛ ኢትዮጵያውያን ወደዚህ ብንመጣ ይሄ በረከት ይኖራል። እግዚአብሔር ቦታ የሰጠን በአንድ ምክንያት በሌላ በቤተ ክርስቲያንም በማህበራዊ ኑሮ፣ በኢኮኖሚ፣ በሳይንስና ቴክኖሎጂ ድጋፍ ቦታ የሰጠን የቅንነትን ነገር እናርግ። ለወገኔ ይጠቅማል ብንን አናርግ። በኋላ ችግር ይዞ ይመጣብናል። ለጌታ ክብር ብለን እናድርገው። እግዚአብሔር የእኛን ቅንነት አይቶ እኛና ዘራችንን ሁሉ ይባርካል። በእኛ ምክንያት ደግሞ ምድር ትባርካል። በጆርጅ ዋሽንግተንና በጓደኞቹ አሜሪካ እስካሁን የምትባረክበትን መሰረት እንደጣለች በእኛ ቅንነት ምክንያት እግዚአብሔር የበረከትን መሰረት ለምድሩ ይጥላል። እግዚአብሔር ይባርካል ኢትዮጵያን። አሜን። እግዚአብሔር በትክክል ኢትዮጵያን ይባርካል። እንደዚህ ከታል እንነሳ። እስቲ ይሄ ቅንነት ከቤተ ክርስቲያን ይነሳ። ግን አሁን ሲታይ በቤተ ክርስቲያን ውስጥ አገልጋዮች እንኳን ቅን አይደሉም። እርስ በርሳቸው አንዱ ሌላውን ጠልፎ ለመጣል ነው። እግዚአብሔር እንኳን በሚሰጠው ጸጋ ሌላውን እግዚአብሔር አንዱን በጣም ሲባርክ ሌላው እሱን የእሱን ነገር ለማበላሸት ሲጥር እንመለከታለን። እንኳን በዓለም ውስጥ ባለች ኢትዮጵያ በቤተ ክርስቲያን እንኳን ይህ ችግር ካለ እንግዲህ በቤተ ክርስቲያን ይሄ ከሆነ በዓለም ምን ይጠበቃል? እኛ የእግዚአብሔር ሰዎች ለዓለም ብርሃን መሆን ይገባናል። ለዓለም የጽድቅ ምክንያት መሆን ይገባናል። በተራራ ላይ እንዳለች ብርሃን ልንታይ ይገባናል። ለዓለም ብርሃንና ጨው ልንሆን ይገባናል እንጂ በእኛ ማዕከል ያለው ጨው ራሱ አልጫ ከሆነ እንግዲያው ወጡ እንዴት ይጣፍጣል? ስለዚህ ከቤተ ክርስቲያን ቅንነትን እንጀምር። የራሴ ያል ሰው ሲሳሳትና ሲያበላሽ አንደግፍ። የእናቴ ልጅ የመጨረሻ የሚወደው ይሁን ስህተትን ሲሰራ አንደግፍ። ምንም ማድረግ ባንችል እንደማንስማማ እንግለጽለን። ምንጠላው እንኳን በጎ ነገር ሲያደርግ እንደግፍ። ይሄ በረከትን ለእኛ ይዞ ይመጣል። እንግዲህ ቅንነት ማለት አሁን በተገለጹት አሁን በገለጽኳቸው ነገሮች ሀሳቡ ትንሽ የሚታይ ይመስለኛል። በዚህ ትምህርት ላይ ክፍል ሁለትን እንቀጥላለን። ስለዚህ በቤተ ክርስቲያን ይሄ ቅንነት ካለ ለወገኔ ይጠቅማል ብለን እግዚአብሔር ያላከበረውን አናክብር። እግዚአብሔር ያከበረውን የእግዚአብሔር ክብር የታየበትን ሰው እናክብር። ከእግዚአብሔር ሀሳብ ጋር መስማማት ነው ቅንነት። እግዚአብሔር ራሱ ቅን ስለሆነ ቅንነት ማለት ለሰው ልጅ ከእግዚአብሔር ሀሳብ ጋር መስማማት ነው። የጠላትነትን ሀሳብ ማስወገድ ነው። የማሰናክልን ሀሳብ ማስወገድ ነው። የሚቀኝነትና የክፋትን ሀሳብ ማስወገድ ነው። ከሰው ልጅ ሁሉ ከቤተ ክርስቲያንም ለሰው ልጅ ከአገርም ከአይጉርም እኛ እኮ እርስ በርሳችን ስንበራረግ እግዚአብሔር እኛን ይባርካል፣ በእኛ ምክንያት ደግሞ ሌሎችንም ይባርካል። እግዚአብሔር በዚህ መልክ ይባርካል እያለገ ነው። ስለዚህ እግዚአብሔር እንዲባርከን ከፈለግን በቅንነት እንመላለስ። ከቅንነት ውጭ የሚሆን ነገር ሁሉ ከንቱ ነው። ስለ ቅንነት ብዙ ነገር ገና ማነሳው ነገር አለ። ምናልባት ይህ ትምህርት ትንሽ ሲቀጥል ያው በሚቀጥሉት ክፍሎች የሚታይ ነገር ይኖራል ማለት ነው። እግዚአብሔር በመጽሐፍ ቅዱስ ውስጥ ስለ ቅንነት ምን ይናገራል? እግዚአብሔር ስለ ቅኖች ምን ይናገራል የሚለው ነገር ሁሉ እናነሳለን ማለት ነው። ዛሬ ግን አጠቃላይ ሀሳብ የቅንነት የበረከት ሁሉ መሰረት ነው። ጌታ ኢየሱስ ራሱ ቅን ነው። እኔ በልቤ ትሁት የዋህ በልቤም ትሁት ነው ነው የሚለው። ይሄ ቅን የሚለው ሀሳብ በመጽሐፍ ቅዱስ ውስጥ የዋህ ከሚለው ሀሳብ ጋር ይያያዛል። የዋህነት ደግሞ ከመንፈስ ቅዱስ ፍሬዎች አንዱ ነው። ይሄ በጋላትያ ምዕራፍ 5 ላይ ያለው ማለት ነው። ለምሳሌ ላንብላችሁ። ከመንፈስ ቅዱስ ፍሬዎች አንዱ ነው። እንደዚህ ይላል፣ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የውሃት፣ ራስን መግዛት ነው። እንግዲህ ይሄ ቅንነት የሚለው ሀሳብ ከሁሉም የመንፈስ ቅዱስ ፍሬዎች ጋር ይገናኛል፣ ይያያዛል። ከዚህም በላይ ደግሞ በቀጥታ ደግሞ ትርጉሙ የሚገናኘው የዋህነት ከሚለው ነው። የዋህ የዋህት መንፈስ፣ የንጽህና መንፈስ፣ ጠማማ ሀሳብ የማያስብ ለሰው ልጅ ሁሉ በጎ የሚያስብ ሀሳብ ማለት ነው። ጥፋትን ሳይሆን ልማትን፣ ድክመትን ሳይሆን ጥንካሬን፣ ክፋትን ሳይሆን በጎነትን፣ ጭካኔን ሳይሆን ርኅራኄን፣ ንፉግነትና ራስ ወዳድነትን ሳይሆን ቸርነትና በጎነትን ማለት ነው። ከዚህ ሁሉ ጋር ይገናኛል። ቸርነት፣ በጎነት ከሁሉም የመንፈስ ቅዱስ ፍሬዎች ጋር ይገናኛል። ግን በተለይ የዋሃት የሚለው አንዱ በቀጥታ የሚተረጉመው ነው። የዋሃት መንፈስ፣ የንጽህና መንፈስ፣ የቅንነት መንፈስ። የዋሃት የሚለውን በአንዳንድ ቦታ ቅንነት በሚለው ይተካዋል። የመንፈስ ቅዱስ ይሄ ቅንነት ከስጋ ስራዎች ጋር ይጋጫል። ለምሳሌ የስጋ ስራ የስጋ ስራ ይልና ይገልጻል። ይሄንን በሚቀጥለው ትምህርት እንወስዳለን። አሁን አጠቃላይ ሀሳቦች ስለ ቅንነት የተናገርነው ለዛሬ እዚህ ላይ እናበቃለን። እግዚአብሔር የተማርነውን ይባርክልን። በሚቀጥለው ትምህርት ደግሞ ሌላውን እንቀጥላለን።